ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። ጌታችን ኢየሱስ ክርስቶስ ከማረጉ በፊት ከደቀ መዛሙርቱ ጋር በነበረ ጊዜ የሚናገረውን እግዚአብሔርን ክፍል ነው ማነበው። ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 6 እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አበገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። እንዴት ደስ ይላል! እንዲሁ ይመጣል አሏቸው። ጌታ ኢየሱስ ሲመጣ እግዚአብሔር የምናይበትን እድል ይስጠን። አምላካችን እናመሰግንሃለን። በዚህ ሰዓት ጌታ ሆይ ልንማር ያለውን የቃልህን ደጆች ክፈትልን፣ አይኖቻችንን ክፈት፣ የማስተዋል የመረዳት ጌታ ሆይ ቃልህ ሲፈጸም በዘመናችን እግዚአብሔር ሆይ ይህንን እያየን እያስተዋልን ጌታ ሆይ ወደ አንተ መምጣት ነፍሳችን እንዲገሰግስ ልባችን እንዲነሳሳ ወደ አንተ መሰብሰባችንን ጌታ ሆይ ካንተ ጋር መሆናችንን ከሁሉ አብልጠን አልቀን ጌታ ሆይ እንድንመለከት እግዚአብሔር ሆይ ይህንንም እንድንናፍቅ እንዲረዳን እግዚአብሔር ሆይ የቃልህ እውነት እግዚአብሔር ሆይ ዛሬ ያስተምረን። እጅ በዚህ ቦታ ትሁን፣ በስምህ ኃይልና ስልጣን ስር እንሁን በጌታ በኢየሱስ ክርስቶስ ስም አሜን። የጌታ ስም የተባረከ ይሁን። ይህን ክፍል ሳነብ ልብ እንድትሉት የምፈልገው እነዚህ የጌታ ደቀ መዛሙርት ጌታ ኢየሱስ ክርስቶስን የሚጠይቁት ጥያቄ በጣም አንገብጋቢ ጥያቄ ነው። ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት እና እነዚህ ደቀ መዛሙርት በልባቸው የእስራኤልን መንግስት ይናፍቃሉ። እስራኤላውያኖች በዚህ ጊዜ በሮማውያኖች ቅኝ ግዛት ስር ነበሩ። በመጽሐፍ ቅዱስ የትንቢት ጥናት ውስጥ የእስራኤልን ጉዳይ አስመልክቶ በጣም ብዙ የሆኑ የተለያዩ አስተያየት ላይ የተመሰረቱ ትምህርቶች ይሰጣሉ። ዛሬ ጥቂት የሆኑ ነገሮችን አብረን እንድንመለከት እፈልጋለሁ። እስራኤልን አስመልክቶ በመጽሐፍ ቅዱስ ውስጥ በብሉይም በአዲስ ኪዳንም አሁን ካነበብኩት እንኳን ብቻ ብንነሳ በርካታ ትንቢቶች በመጽሐፍ ቅዱስ ውስጥ እናገኛለን። እነዚህን ትንቢቶች አስመልክቶ የእግዚአብሔር ሰዎች ሲመለከቷቸው ስለ እስራኤል የተነገረው ትንቢት ስለ እስራኤል ከተናገረ እስራኤልን ይመለከታል። ይህ ሁኔታ የሚያሳየው ወደፊት እግዚአብሔር ዛሬ ያለችው እስራኤል ከመሲሁ ከኢየሱስ ጋር የታረቀች የተስማማች ወይም ደግሞ የእስራኤል ሕዝብ በእስራኤልነቱ በአንድነት ወደ መሲሁ ወደ ክርስቶስ የመጣ ሆኖ ባይታይም የሚመጡበት ጊዜ አለ የሚል እምነት አለ። የለም ጌታችን ኢየሱስ ክርስቶስ ሞቶ ከተነሳበት ጊዜ ጀምሮ አይሁዳውያኖች ሪጀክት አድርገውታል። በበዓለ ሃምሳ ዕለት እንደታየ ወንጌል ሲሰበክ ንስሐ እየገቡ ወደሱ እንደ ማንኛውም አሕዛብ ወደ ጌታ ከሚመጡ አይሁዳውያኖች ውጪ የተለየ ፕሮግራም እግዚአብሔር ለእስራኤል የለውም የሚል ደግሞ አቋም ያላቸው ሰዎች አሉ። እና እነዚህን ጉዳዮች አስመልክቶ የሚሰጡት አስተያየቶች ሰፊ ናቸው። ግን ጥቂት ጥቂት ነገሮችን እያነሳው አሳያችኋለሁ። ለምሳሌ ከብሉይ ኪዳን ውስጥ አንድ ትንቢት ላንሳላችሁ። ዘካርያስ ምዕራፍ 2 ከቁጥር 10 እስከ 11 ላይ ይህንን ትንቢት ረጋ ብላችሁ አዳምጡት። ዘካርያስ ምዕራፍ 2 ከቁጥር 10 እስከ 11 የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁ፣ ዘምሪ ደስም ይበልሽ ይላል እግዚአብሔር። በዚያም ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብም ይሆኑኛል፣ በመካከልሽም እኖራለሁ። የሰራዊት ጌታ እግዚአብሔርም ወደ አንቺ እንደላከኝ ታውቂያለሽ የሚል ትንቢት ተነግሮ እናገኛለን። አሁን ይህን ትንቢት ስንመለከት የሚናገረው በዚህ ውስጥ ታላላቅ ጉዳዮች ተነስተዋል። ጽዮንን በመካከልሽ እኖራለሁ፣ በዚያም ብዙ አሕዛብ ወደ እግዚአብሔር ይጠጋሉ የሚል ቃል እናያለን። አሕዛብ ማለት እስራኤላውያን ያልሆኑ አይሁዳውያን ያልሆኑ ወደ ጽዮን እንደሚመጡ ይናገራል። ጽዮን ማነች? ኢየሩሳሌም ነች። እነዚህ ወደ እግዚአብሔር የሚመጡት አሕዛብ ሕዝብ ይሆኑልኛል ይላል እግዚአብሔር። ዘካርያስ ይህንን የመሰለውን ትንቢት እንደገና በምዕራፍ 8 ላይ ሲናገር ደግሞ እንመልከት። በምዕራፍ 20 በቁጥር 23 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በብዙ ከተሞች የሚቀመጡ አሕዛብ ገና ይመጣሉ፣ በአንዲትም ከተማ የሚኖሩ ሰዎች እግዚአብሔርን እንለምን ዘንድ የሰራዊትንም ጌታ እግዚአብሔርን እንፈልግ ዘንድ ኑ እንሂድ እኔም እሄዳለሁ እያሉ ወደ ከተማ ይሄዳሉ። ብዙ ወገኖችና ኃይለኞች አሕዛብም በኢየሩሳሌም የሰራዊትን ጌታ እግዚአብሔርን ይፈልጉ ዘንድ እግዚአብሔርንም ይለምኑ ዘንድ ይመጣሉ። የሰራዊትም ጌታ እግዚአብሔር እንዲህ ይላል፣ በዚያም ዘመን ከአሕዛብ ቋንቋ ሁሉ 10 ሰዎች የአንዱን አይሁዳዊ ልብስ ዘርፍ ይዘው እግዚአብሔርን ከእናንተ ጋር እንዳለ ሰምተናል፣ ከእናንተ ጋር እንሂድ ይላሉ ይላል። እግዚአብሔር የተመሰገነ ይሁን። እነዚህን ትንቢቶች ስናይ ይህ ሁኔታ በእስራኤል ታሪክ ውስጥ ተፈጽሞ አይታይም። እስራኤላውያኖች መሲሁን ከካዱበት ጊዜ ጀምሮ ከእግዚአብሔር በረከትና የተስፋ ቃል የሚያረቃቸው ሁኔታ ውስጥ ሲያልፉ ነው ታሪክ የሚያሳየን። አያችሁት? ስለዚህ እንዲህ የመሰለው ትንቢት በሕይወታቸው ሲከናወን ፈጽሞ ማንም ታሪክ ጸሐፊ ይሄ ትንቢት በዚህ ዘመን ተፈጽሟል ሊል አይችልም። ይህ ከላይ የተመለከትነው ትንቢት በሚፈጸምበት ጊዜ ዘካርያስ ጽዮን ያላት ኢሳይያስ ኢየሩሳሌም እያለ ሲጠራት ተመልከቱ። በኢሳይያስ ምዕራፍ 2 ከቁጥር 1 እስከ 5 እንመልከት። የአሞጽ ልጅ ኢሳይያስ ስለ ይሁዳ ስለ ኢየሩሳሌም ያየው ቃል፣ በዘመኑ ፍጻሜ የእግዚአብሔር ቤት በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ወደ እርሱ ይሰበሰባሉ፣ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና። ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል፣ ሰይፋቸውንም ማረሻ ጦራቸውን ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰልፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ ይላል። ይሄ ትንቢት በእስራኤል ሕይወት ውስጥ ተፈጽሞ አይታይም። እስራኤል የምትባል አገር ወደፊት ይሄ ትንቢት በሕይወቷ ይፈጸማል ብለው የማያምኑ ሰዎች አሉ። ወገኖቼ፣ ይሄ የእግዚአብሔር ቃል ይፈጸማል። ክብር ለእግዚአብሔር ይሁን። እግዚአብሔር የተናገረው ቃል፣ በነቢያቶች የተናገረው ቃል ይፈጸማል። ዛሬ የምናየው የእስራኤል አለማመን፣ እስራኤላውያኖች በካህዲነት እግዚአብሔርን ባለመፍራት ክርስቲያኖችን በመጥላት አይሁዳውያን ክርስቲያኖችንም በማሳደድ በጣም የሚሰሩት የግፍና የጥፋት ስራ ያስጠይቃቸዋል። ነገር ግን እግዚአብሔር ደግሞ ያስባቸዋል። ይህ የኢሳይያስ ትንቢት በውስጡ የያዛቸው ትንቢታዊ ተስፋዎች በርካታ ናቸው። አንደኛ፣ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ እንደሚቆም ይናገራል።
ይሄ ሁኔታ በእስራኤል ታሪክ ውስጥ
አልተካሄደም።
አህዛብ ሁሉ ወደ እርሱ ይሰበሰባሉ ይላል። አህዛብ ገና አልተሰበሰቡ። ህግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም እንደሚወጣ ይናገራል። አህዛብ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ ቤት እንውጣ ይላሉ፣ ሲናፍቁ ሁሉ ይናገራል። በአህዛብ መካከል እንደሚፈርድ በብዙ ህዝብም ላይ እንደሚበይን ይናገራል። ሰይፋቸውን ማረሻ ጦራቸውን ማጭድ ለማድረግ እንደሚቀጠቅጡ፣ ህዝብም በህዝብ ላይ ሰይፍ እንደማያነሳ፣ ሰልፍም ከእንግዲህ ወዲህ እንደማይማሩ ሁሉ ያሳያል። የተፈጸመበት ታሪክ አለ የለም? እንዲህ የመሰለው ትንቢት በእስራኤል ታሪክ ውስጥ ፈጽሞ ሲካሄድ ሲከናወን ከዚህ በፊት አልታየም። በብሉይ ኪዳን ለአብርሃምና ለእስራኤል ህዝብ የተገቡ ተስፋዎች ከትንቢት መፈጸም አንጻር እንዴት ይታያሉ? እነዚህን ትንቢቶች ምን እናድርጋቸው ለሚባለው የተለያዩ አስተያየቶች ሰዎች ይሰጣሉ። ይሄ ትንቢት መንፈሳዊ በሆነ ትርጉም ለቤተ ክርስቲያን መዋል አለበት። ዛሬ መሲሁን የተቀበለች ቤተ ክርስቲያን ነች። ስለዚህ ይሄ ትንቢት ለእስራኤል ህዝብ አይፈጸምም። ጽዮን የምንላትን ማን እናርጋት? ቤተ ክርስቲያን አርገን እንውሰዳት። ቤተ ክርስቲያን ነች ጽዮን። ነውም አንዳንዶቹ ሲሰብኩ ማርያም ነችም የሚሉ አሉ ጽዮንን። አይደለም እንዴ? ስለዚህ መጽሐፍ ቅዱስ ጽዮን ማለት ኢየሩሳሌም እንደሆነ ዘካርያስ ጽዮን፣ ኢሳይያስ ኢየሩሳሌም ያላት ጽዮን፣ ጂኦግራፊካሊ በአንድ ሚድል ኢስት ውስጥ ዛሬ እስራኤል ህዝብ ባለበት ከተማ የምትኖር አገርን የሚመለከት ነው። ጌታችን ኢየሱስ ክርስቶስ በቤተልሔም ይወለዳል ተብሎ ቤተልሔም ማለት ትርጉሙ ምንድን ነው አይደለም ያሉት። የት እንደሚወለድ ጂኦግራፊካል አለ አይደለም፣ የመልክዓ ምድር ጋራ የተያዘ ስም ስለሆነ ቦታ ነው ቤተልሔም ማለት። ጽዮን ማለት ቦታ ነው። ኢየሩሳሌም ማለት ቦታ ነው። መንፈሳዊ ትርጉም እየሰጠ ነው። ወዲህና ወዲያ የሚደረግ ነገር አይደለም። ስለዚህ እነዚህ ነገሮች ክርስቲያኖች መመልከት አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ የአብርሃም ዘር የሆኑት እስራኤላውያኖች እስራኤላዊን የሚመለከቱ ትንቢቶች አሉ። እነዚህ ጥያቄዎችን አስመልክቶ የሚነሳው ጥያቄ የብሉይ ኪዳን ትንቢቶች እንዴት ይታዩ የሚለውን የሚቀሰቅሱ ስለሆነ የአብርሃምን ዘር በተለያየ መንገድ እየጠራ እስራኤልን ይሁዳ፣ ያዕቆብ፣ የአብርሃም ዘር ያዕቆብ ሆይ ይላቸዋል። እንደ አንድ ህዝብ በአንድ ስም ይጠራቸዋል። እንደ አንድ ሰው ይጠራቸዋል። ይሁዳ ይላቸዋል፣ እስራኤል ይላቸዋል እግዚአብሔር። እነዚህ በእንደዚህ ያለ አይነት ዲስቲንክት የሆነ ስም የተጠሩ አይሁዳውያኖች ለነሱ የዋለው መጣሪያ ለኛ ማዋል ማዘበራረቅ ነው። መጽሐፍ ቅዱስን እስራኤል ሲል እስራኤል ነው፣ አያችሁት? ይሁዳ ሲል ይሁዳ ነው፣ ያዕቆብ ሲል ያዕቆብ ነው። እነዚህ ነገሮች ሰዎች አዘበራርቀው ሊተረጉሙት እንደማይገባ ነው የምናየው። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ አይሁዳውያን ጌታችን ሞቶ ከተነሳ በኋላ እንደ ማንኛውም ሰው ይድናሉ የሚለው አዎ እየዳኑም ነው ያሉት፣ ይድናሉ። ነገር ግን በመጽሐፍ ቅዱስ ውስጥ የማይካድ ትልልቅ የተስፋ ቃል ለአይሁድ ህዝብ፣ ለእስራኤል ህዝብ የተሰጡ ቃላቶች፣ ተስፋዎች አሉ። ጌታ አምላክ ለእስራኤል ህዝብ የገባው ተስፋ ፈጽሞ የሚጠፋ እንዳልሆነ በቃሉ ላይ ተናግሯል። ልብ በሉ፣ ብርሃንና ጨለማን የደነገገበት ኪዳን ወይም ህግ ሊቀየር እንደማይችል ለእስራኤል የገባውን ተስፋ ጌታ አምላክ ሊለውጥ እንደማይችል ተናግሯል። ይህንን የሚናገሩ ጥቂት ትንቢቶች ላሳያችሁ። ኤርምያስ 33 25 ይሄን ልብ በሉ። እግዚአብሔር እንዲህ ይላል ይላል የእግዚአብሔር ቃል ኤርምያስ 33 25 ላይ የቀንና የሌሊት ቃል ኪዳኔን የሰማይንና የምድርንም ሥርዓት ያላጸናሁ እንደሆነ እኔም ደግሞ በአብርሃምና በይስሐቅ በያዕቆብም ዘር ገዦች ዘር ላይ ገዦች የሆኑ ዘንድ ከዘሩ እንዳልወስድ የያዕቆብን የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውንም እመልሳለሁ፣ እምራቸውም አለው ይላል። አያችሁት? ኤርምያስ 31 ቁጥር 35 እና 36 ስሙ የሰራዊት ጌታ የሚባል ፀሐይን በቀን የጨረቃንና የከዋክብትንም ሥርዓት በሌሊት ብርሃን አድርጎ የሚሰጥ እንደምተሙም የባህርን ወገዶች የሚያናውጥ እግዚአብሔር እንዲህ ይላል ይህ ህግ ከፊቴ ቢወገድ ይላል እግዚአብሔር በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ህዝብ እንዳይሆን ለዘላለም ይቀራል ይላል በሌላ አባባል ወገኖቼ እግዚአብሔር በፀሐይና በጨረቃ በከዋክብት ያለውን ነገር ህግ ከቀየረ ፍጡር የሚባል ነገር በምድር ላይ ይኖር ይሄ ሊቀየር ይችላል ብሎ የሚያምን ሰው ስለሌለ ይሄ ቢቀየር ልክ ይሄን እንደምቀየር ካሰባችሁ የእስራኤልም ህዝብ ሆኖ ከኔ ጋር አይኖርም አንድ ጊዜ አንድ ሰው እግዚአብሔር ሰው በቤተ ክርስቲያናቸው ብዙ ነጮች ቸርች ብትሄዱ እሁድ የሚሰበከውን ስብከት ቲሙን ይጽፉታል ቲሙ ይጻፋል ብዙ ጊዜ አንዳንድ ቤተ ክርስቲያን አንዳንድ ቋሚ ቲም ያስቀምጣሉ አንዳንድ ጊዜ የሰንበቱን ያረጋሉ ይሄ ቤተ ክርስቲያን የሁድ የሚሰበከውን ስብከት ማራኪ የሆነ ቲም ያስቀምጡና ይህን መስማት አለብኝ ብሎ ሰው እንዲመጣ ይጽፋሉ እና ሰውየው ያደረገው ምንድን ነው አይሁዳውያንን ለማጥፋት የሚያስችል ምክር የሚል ጽሑፍ ፊት ለፊት ጽፎ ያገኛሉ አይሁዳውያን የሆኑ ሁሉ በዛ ሲያልፉ አይሁዳውያን ለማጥፋት ጸረ አይሁድነት ነው ማለት ነው ይሄ ብለው ወደ ቤተ ክርስቲያኑ ተሰግስገው ይገባሉ እና ይሄ ሰው አይሁድን አጥማጥፋት ከምድር ላይ የሚቻለው ጨረቃንና ፀሐይን ህግ ማፍረስ ከተቻለ ነው የሚል ትምህርት ሲያስተምር እርስ በርሳቸው ነገሩ ሰላም ነው እኛን አይመለከትም አሉ እግዚአብሔር የተመሰገነ ይሁን አያችሁት ኤርሚያስ የሚለው እግዚአብሔር ስሙ የሰራዊት ጌታ የሚባለው የተናገረውን ፀሐይን በቀን የጨረቃንም የከዋክብትንም ስርዓት በሌሊት ብርሃን አድርጎ የሚሰጥ እንደሚተሙ የባህርን ሞገዶች የሚያናውጥ እግዚአብሔር እንዲህ ይላል ይህ ህግ ከፊቴ ቢወገድ ይላል እግዚአብሔር በዚያን ጊዜ ደግሞ የእስራኤል ህዝብ በፊቴ ለዘላለም ህዝብ አይሆንም ይላል የጨረቃና የከዋክብት ህግ ያህል ነው የሚለው እግዚአብሔር በመዝሙር 89 ቁጥር 30 ከ30 ጀምሮ እስከ 37 ተመልከቱ ልጆቹ ግን ይላል ህጌን ቢተው በፍርዴም ባይሄዱ ስርዓቴን ቢያረክሱ ትእዛዜን ባይጠብቁ ኃጢአታቸውን በበትር በደላቸውን በመቅሰፍት ጎበኛታለሁ ምህረቴን ግን ከነርሱ አላርቅም ይላል አያችሁት እግዚአብሔርን ይበድላሉ ግን እግዚአብሔር ምን ያረጋል በትር ይዘረጋባቸዋል ቅድም እንዳልኳችሁ ይቀጣቸዋል ነገር ግን ምህረቴን ከነርሱ ምን አላረቅም በእውነቴም አልበድልም ይላል ምክንያቱም እግዚአብሔር የገባላቸውን የተስፋ ቃል አይጥለው ኪዳኔንም አላረክስም ይላል የገባላቸውን ኪዳን አያረክሰውም እግዚአብሔር ከከንፈሬም የወጣውን የተናገርኩትን ቃል አልለውጥም ይላል ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል ለዘላለም እንደ ጨረቃ ይጸናል ምስክርነቱ በሰማይ የታመነ ነው በሌላ አባባል እግዚአብሔር ለእስራኤል ህዝብ የገባው የተስፋ ቃል ጽኑ የሆነ የተስፋ ቃል እንደገባላቸው እናያለን ኢሳይያስ 54 ቁጥር 9 እስከ 10 ተመልከቱ ይህ ለኔ እንደ ኖህ ውሃ ነው የኖህ ውሃ ደግሞ በምድር ላይ እንዳልፍ እንደማልኩ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም ይያለው ተራሮች ይፈልሳሉ ኮረብቶች ይወገዳሉ ቸርነቴን ግን ካንቺ ዘንድ አይፈልስም የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር እንዴት ያለ ተስፋ ነው ክብር ለእግዚአብሔር እንዴት ያለ ጽኑ ተስፋ ነው እግዚአብሔር የሚሰጠው ብዙዎቻችን የሚቸግረን ዛሬ አይሁዳውያኖች የሰሩትን ስንመለከት በሆሊውድ ውስጥ ተሰክስገው የሚሰሩትን በጥንቆላው በአለም ላይ የሚመጣውን ችግር ሲታይ አይሁዳውያኖችን እንድንጠላ የሚያደርግ ብዙ ክፋት ስራዎች ሲካሄድ ይታያል ግን እግዚአብሔር በበትር ይቀጣቸዋል እየተቀጡም ብዙ መከራ ችግር እያዩ ነው ግን at the same time ደግሞ የእግዚአብሔር ምህረት ደግሞ የተቀጠረላቸው ህዝቦች ናቸው እግዚአብሔር ስም የተባረከ ይሁን ይሄንን ልንክድ አንችልም ሮሜ ምዕራፍ 11ን በሙሉ አንብቡት ወገኖቼ እኔ ይሄንን ክፍል ወደፊት እናየዋለን እንግዲህ ይላል ቁጥር 1 ላይ እግዚአብሔር ህዝቡን ጣላቸውን ዛሬ ባለማመናቸው አይሁዳውያኖች አይደለም እኔ ደግሞ እስራኤላዊ ነኝና ከአብርሃም ዘን ከብንያም ወገን ነኝና በተለይ ሮሜ ምዕራፍ
11 ላይ ስትመለከቱ ሰፊ ነገር ሐዋርያ ጳውሎስ ይናገራል። ሮሜ ምዕራፍ 11 ላይ በጣም ሰፊ ነገር ይናገራል። አያችሁት? እግዚአብሔር የተመሰገነ ይሁን። ይሄንን ክፍል ጥቂት ቦታ ላይ ባነብላችሁ ደስ ይለኛል። የእግዚአብሔር ስም ብሩክ ይሁን። ቁጥር 25ን ተመልከቱት። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ ይላል። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ቤት ኃጢአተኝነትን ያስወግዳል። ኃጢአታቸውንም ሰወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው። በወንጌልስ በኩል ስለ እናንተ ጠላቶች ናቸው። ቅዱሳንን ያሳደዱ መከራ ያሳዩ ጌታን የሰቀሉ ናቸው። በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም። እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን ምን አላረጉም? አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታል። ክብር ለእግዚአብሔር ይሁን። የእግዚአብሔርን ጸጋ አይተው ሊድኑ የሚችሉበት እድል ገና እንደተቀጠረላቸው ይነግረናል። የእግዚአብሔር ስም ብሩክ ይሁን። ስለዚህ እነዚህን ነገሮች ስንመለከት ብዙ ሰዎች የሚያነሱት ጥያቄ አለ። እግዚአብሔር ለእስራኤላውያኖች አድሎ ያደረገ ወይም የተለየ አይነት ነገር አድርጎ ወስዳቸዋል። በመጽሐፍ ቅዱስ ላይ ስንመለከት አብርሃም ከብሉይ ኪዳን ከተጠራበት ዘመን ጀምሮ ስንመለከት ጉዳዩ የዘር ጉዳይ ሳይሆን የጥሪ ምስጢር እንዳለው ነው አይሁዳዊነትን መጽሐፍ ቅዱስ የሚናገረው። አብርሃም ከእግዚአብሔር ጋር ያለው ግንኙነት ከጥሪ፣ ከመታዘዝ፣ ከእምነት የተነሳ የሚሆን እንጂ በዘር ላይ የተመሰረተ አይደለም። በገላትያ መጽሐፍ መሰረት ሰዎችን የአብርሃም ልጆች የሚያደርጋቸው እምነታቸው ነው እንጂ ዘራቸው አይደለም። በሮሜ 9:6 ላይ እንደዚህ ይላል፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ይላል። ከማን የሚወለዱ? ከእስራኤል የሚወለዱ። ከያዕቆብ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ እስራኤል ተብሎ ስም የተሰጠው ሰው ነው። ከሱ የተወለዱ ሁሉ እስራኤል አይደሉም። በመወለድ አይደለም እስራኤላዊነት፣ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም ይላል። ምንድን ነው ሚስጥሩ ታዲያ የሚመረጡበት? ሐዋርያው ጳውሎስም ይህንኑ ይናገራል በሮሜ ምዕራፍ 2 ከቁጥር 28 እስከ 29 ላይ። በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። በግልጥ በሥጋ የሚደረግ መገረዝ መገረዝ አይደለም። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝ በመንፈስ የሚደረግ የልብ መገረዝ እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው። ውጫዊ የሃይማኖት ስርዓት አይደለም አይሁድ ያደረጋቸው። ዘራቸው አይደለም አይሁድ ያደረጋቸው። አያችሁት? ምስጢሩን ማወቅ አለብን። አይሁዳዊነት ውጫዊ ስጋዊ እንዳልሆነ እግዚአብሔር ቃል ያስተምረናል። እስራኤላውያኖች በእስራኤላዊነታቸውና በዘራቸው ሳይሆን የሚድኑት ከእግዚአብሔር ተስፋ ዘር ጋር ከመሲሁ ከኢየሱስ ክርስቶስ ጋር ካላቸው ግንኙነት የተነሳ ነው። በመጽሐፍ ቅዱስ ውስጥ በወንጌል ስንመለከት ጌታ ኢየሱስ ክርስቶስ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ሲላቸው እኛ ለማንም ባሪያዎች ሆነን አናቅም አሉ። አያችሁት? ልጁ አርነት ያላወጣቸው በአብርሃም ዘርነታቸው፣ በነፃነታቸው፣ በአይደንቲቲያቸው፣ በማንነታቸው በጌታ ፊት ሲኮሩ እናያለን። ኢየሱስ አርነት ያላወጣው አርነት አይወጣም። አይሁዳዊ ቢሆን አይሁዳዊ ያልሆነ ቢሆን ኢየሱስ ክርስቶስ አርነት ያወጣቸው አህዛብ የክርስቶስ ቤተ ክርስቲያን አካሉ ብልቶቹ ሲሆኑ የአብርሃም ዘር ነን ያሉት ኢየሱስ ክርስቶስን ሰቅለውት ባዶ ቀርተዋል። ስለዚህ እግዚአብሔር አሰራር ማንኛውም አህዛብ እንደሚድን እስራኤልም ይድናል።
ነገር ግን ለነሱ የተነገረ የተስፋ ቃል የሚፈጸምበት ምስጢር እግዚአብሔር የተናገረውን የሚፈጽም አምላክ የታማኝነቱ ጉዳይ ነው። እግዚአብሔር ክብር ለእግዚአብሔር ይሁን። እግዚአብሔር የገባውን የሚፈጽም አምላክ ታማኝነቱ ነው ይሄንን ግድም ይለው። ክብር ለእግዚአብሔር ይሁን። ስለዚህ እነዚህን ሁኔታዎች ልብ እንላለን። እስራኤላውያኖች ይሄንን እንዲያስተውሉ አሁን አይችሉም። በሮሜ ምዕራፍ 9 ቁጥር 7 እስከ 8 ላይ እንደዚህ ይላል፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። በሌላ አባባል እግዚአብሔር ዘር የሚለውን ሲንግል ወርድ ሲናገር ነው የምናየው በብሉይ ኪዳን። ያ ዘር የመሲሁን ተስፋ ኢየሱስ ክርስቶስን ነው የሚያሳየው። በዘፍጥረት 3 15 ላይ ከሴቲቱ የሚወለደው ነው የዓለም መድኃኒት የሚሆነው። የእስራኤል ሕዝብ እሱን እየተመለከተ ተስፋ እያደረገ ነው። አብርሃም ቀኔን ያይ ዘንድ ምን አረ? ለመነ፣ ተስፋ አረገ፣ ጓጓ፣ አየ፣ ደስ አለው ይላል። የብሉይ ኪዳን ነቢያት በትንቢት መነጽር እግዚአብሔር ቴሌስኮፒክ በሆነ ቪዥን ሲያሳያቸው ነበር የመሲህን ተስፋ። በብሉይ ኪዳን በስርዓታቸው በትንቢት በልዩ ልዩ መንገድ መሲሁን ያሳያቸው ነበረ። ያንን ነቢይ የማትሰማ ነፍስ አለን ሙሴ ሲናገር ትጠፋለች ከህዝብ መካከል። መሲሁ ወሳኝ እንደሆነ እስራኤሎች አላስተዋሉ። አይደንቲቲያቸውን፣ ስጋዊ አይደንቲቲያቸውን፣ የአብርሃም ዘርነታቸውን በመውሰድ በመሲሁ የሚገኘውን መድኃኒት ሳይወስዱ ከእግዚአብሔር በረከት እንዴት እንደወጡ እንመለከታለን። ምዕራፍ 11 ተመልከቱት። ሮሜ ላይ እንዴት እንደሚል አያችሁት? በቁጥር 17 ጀምሮ ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከነሱ ጋራ የወይራ ዘይት ከሚያወጣው ስር ተካፋይ ከሆንህ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለህ። ዘይት የሚያወጣው የወይራ ስር ማን ነው? ኢየሱስ ነው። ከሱ ጋር ሊጣበቁ አብረውት ሊሆኑ ድል ተሰጥቷቸው ከአለማመን የተነሳ ምን አደረጉ? እነሱ ወደቁ። አያችሁት? ሌላው ከዚህ ዘይት ስር ከሚያወጣው ስር ጋር እንዴት ተጣበቀ? ከእምነት የተነሳ ተጣበቀ። ካለማመን የተነሳ ወደቁ። ሌላው ከማመን የተነሳ ምን አረገ? ተጣበቀ። ምን እንደሚል ተመልከቱ። ቁጥር 19 ላይ እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተ ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደ ተፈጠሩ ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህምና። ስለዚህ እግዚአብሔር በእስራኤልም ላይ የሚጨክን በእኛም ላይ የሚጨክን ሊሆን እንደሚችል ይናገራል። አትኩራ፣ አትመካ። ትምክህታቸው ጣላቸው እነሱን። ካለማመን የተነሳ ቅርንጫፍ ሆኖ ሊኖሩ የሚችሉበትን ነገር አጡት። አንተ ፍራ እንጂ በማመን የቆምኩ ብለ አትኩራራ ነው የሚለን። ቁጥር 22 እንግዲህ እግዚአብሔር የእግዚአብሔርን ቸርነትና ጭከና ተመልከት። ጭከና በወደቁት ላይ ነው፣ በቸርነቱ ግን ጸንተ ብትኖር። ውድ ወገኖቼ የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ አንተ ደግሞ ትቆረጣለህ። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ። እግዚአብሔር መልሶ ሊያገባቸው ይችላል። ለምን? አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረትህ ሳትሆን በመልካም ወይራ ከገባ፣ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? አያችሁት? ስለዚህ ወንጌል ሲሰበክ መጀመሪያ ለአይሁዳዊ ነው የሚሰበከው። ለምንድን ነው የሚሰበከው? እግዚአብሔር ከሌሎች ይልቅ ፌቨር ስላረጋቸው ሳይሆን
መጀም የእግዚአብሔርን የተስፋ ቃላት አደራ ተሰጥቷቸው ለዓለም እንዲያስተላልፉ ባላደራ የነበሩ ስለነበሩ ብዙ ተስፋ የተጎዘጎዘላቸው ስለነበር ለነሱ ነው የተሰበከው። አልሰማ ሲሉ ሐዋርያቶች የእግራቸውን ጫማ እያራገፈ ከእንግዲህ በኋላ ወደ አህዛብ እንሄዳለን እያሉ እየተዋቸው ወደ አህዛብ ሄዱ። አይሁዳውያኖች የተሰጣቸውን እድል አጡ። ሐዋርያቶች ሙሉ በሙሉ ፊታቸውን ወደ አህዛብ አዞሩ። አይሁዳውያኖች ወንጌል ተሰብኮላቸው ነበር የሚድኑት። እነሱ ማንም አያስፈልገንም እኛ የመሲህ አዳኝነትን አንፈልግም ያሉት እንደወጡ ቀሩ። ግን የሚድኑበት ጊዜ ይመጣል። ይሄ የተስፋ ቃል ሊሻር አይችልም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስም ብሩክ ይሁን። አያችሁት? በራእይ መጽሐፍ ላይ እነዚህን ነገሮች ስንመለከት አይሁዳውያኖች በአይሁዳዊነታቸው የመኩራት ነገር ቤተ ክርስቲያን ከተመሰረተች በኋላ ሁሉ ያስቸግሩ ነበረ። በመጽሐፍ ቅዱስ ላይ ስናይ በምዕራፍ 2 ቁጥር 9 ላይ መከራህንና ድህነትህን አውቃለሁ ይላል ለቤተ ክርስቲያን። ነገር ግን ባለጠጋነ የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ ይላል። አይሁዳውያኖች በክርስቲያኖች ላይ ሁሉ ስደት ያስነሱበት ጊዜ ነበር። ችግር የሚያስነሱበት ጊዜ ነበር። የሐዋርያት ሥራ ይህንን ይመሰክራል። የሰይጣን ማህበር ናቸው ይላል። አይሁዳዊ ነን እያሉ በአይሁዳዊነት አይደንቲቲ ችግር የሚፈጥሩ የነበሩ እንደነበሩ እናያለን። በራእይ 3:9 ላይ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ መጥተውም በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። በአይሁዳዊነታቸው የኮሩትን በዚያ ቤተ ክርስቲያን ፊት ራሳቸውን ዝቅ እንደሚያደርጉ እንደሚያደርጋቸው ይናገራል። ስለዚህ በመጽሐፍ ቅዱስ ስንመለከት አይሁዳውያኖች ሊማሩት የሚገባ መሰረታዊ ነገር አለ። ባለማመናቸው ያጡትን በማመን ያገኙታል። አዳኝ ያላደረጉትን መሲህ አዳኝ ሆኖ ገና ይገለጥላቸዋል። በሱ ነው የሚድኑት። እንደማናችንም ነው የሚድኑት። አይሁዳውያን በተለየ በዚህ ክፍል ስንመለከት ከጠሪው ከእግዚአብሔር ጋር የተያዘ በረከት እንዳላቸው፣ እግዚአብሔር የገባውን የተስፋ ቃል እንደማይጥል በተደጋጋሚ ያየናቸው ከላሉት ትንቢቶች ያሳያሉ። እግዚአብሔር ለአብርሃም የገባቸው ኪዳኖች አሉ፣ ቃል ኪዳኖች አሉ። እነዚህ ኪዳኖች ይፈጸማሉ። ኪዳኑን ሲገባ እግዚአብሔር የሰጣቸው ሁኔታዎች አሉ። ብዙ የእግዚአብሔር ሰዎችን ሲመለከቱ አንኮንዲሽናል የሆነ ወይም ቅድመ ሁኔታ የማይጠይቁ በእግዚአብሔር ታማኝነት ላይ የተመሰረቱ የተስፋ ቃላቶችን ለአብርሃም እግዚአብሔር ተናግሯል። የእግዚአብሔር ስም የተባረከ ይሁን። ገላትያ ምዕራፍ 3 ቁጥር 16ን እንመልከት። ገላትያ ምዕራፍ 3 ቁጥር 16 ብዙ ጊዜ የሚምታታ ነገር መጽሐፍ ቅዱስ ውስጥ ከመታይ ቁጥር 16 ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። ስለዚህ ለአብርሃም የተገባው የተስፋ ቃል በጅምላ አላደለም። የእስራኤልን ሕዝብ ሁሉ ሊባርክ የሚችል ባህሪ ቢኖረው እግዚአብሔር የገባው የተስፋ ቃል ከማን ጋር የተያዘ ነው? ከጌታ ከኢየሱስ ክርስቶስ ጋር የተያዘ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ምዕራፍ 3 ቁጥር 19 የምትመለከቱ እናንተ የክርስቶስ ከሆናችሁ ይላቸዋል እነዚህን የገላትያ ክርስቲያኖች፣ እንኪያስ የአብርሃም ዘር የተስፋው ቃል ወራሾች ናችሁ ይላል። ስለዚህ ምንም እኛ አይሁዳውያኖች በዘራችን ባንሆንም በዘሩ በኢየሱስ ክርስቶስ በኩል ዳግም ልደትን ያገኘን የአብርሃም ዘር ይላል። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር የተስፋው ቃል ወራሾች ናችሁ ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የአብርሃም በረከት አሕዛብም ተካፋዮች ናቸው። ምዕራፍ 3 ቁጥር 6 ተመልከቱ። እንዲሁም አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑ እነዚህ የአብርሃም ልጆች እንደሆኑ እወቁ ይላል። ስለዚህ የእግዚአብሔር ስም የተባረከ ይሁን። የአብርሃም ልጆች በምንድነው የአብርሃም ልጆች ሆነው? በእምነት ነው የሆነው። አብርሃም ማንን ያመነ? ኢየሱስን ያመነው። እኛ ማንን ያመነው? ኢየሱስን ነው። እግዚአብሔር ለአብርሃም የገባው የተስፋ ቃል በማን በኩል ነው ተግባራዊ የሚሆነው? በኢየሱስ ክርስቶስ በኩል ነው። ለአብርሃም የሚሆነው እንደዛ ነው፣ ለኛም የሚሆነው እንደዛ ነው። ኢየሱስ ነው መገናኛችን። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ሮሜ ምዕራፍ 9 እንመልከት ከቁጥር 24 እስከ 25። የአብርሃም ኪዳን በተስፋ ቃል የተሰጠ መሆኑን ሐዋርያው የሚያስረዳበትን ሁኔታ የተስፋው ቃል ከሕግ ነፃ የሆነ በጸጋ መሆኑን የሚያሳይ እንደሆነ በግልጥ እንመለከታለን። በእምነት ነው ይላል። የምህረቱ ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን ይላል። ክብር ለእግዚአብሔር ይሁን። የምህረቱ ዕቃዎች እነማን ናቸው? ከአሕዛብ የተጠሩትም የአብርሃም ዘር የሆኑትም ናቸው። ነገር ግን ከአሕዛብ ደግሞ የጠር እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውን የተወደደችው ብዬ እጠራለሁ ስለሚል አይሁዳውያንም ሆኑ አሕዛብ የሆኑት የምህረቱ ዕቃዎች ሆነን እንድንድን እግዚአብሔር በዘርና በሥጋዊ ማንነት ላይ ሳይሆን በእምነትና በጸጋ ላይ የተመሰረተ የእግዚአብሔር ልጅነትን እንደምናገኝ ነው የምናየው። የአብርሃምን ዘር ምንወርሰው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኢየሱስ ነው ወሳኝ ማለት ነው። እንደዚህ በመሰለ ሁኔታ ነገሮች ሲታዩ አይሁዳውያን እንደ ሕዝብ በብሉይ እንደተጠሩና በመካከላቸው ደግሞ እግዚአብሔር እንደሰራ አሁንም ሊሰራባቸው ፈጽሞ የማይችልበት ምክንያት ብዙ ነው በማለት ብዙ ሰዎች እኛም እንደ እነሱ የአብርሃምን ዘር ኢየሱስን አምነን እንደዳንን እነሱም እንደዚህ ነው፣ ስለዚህ ዘ ኔሽን እስራኤል ከዚህ በኋላ አይታሰብም የሚል አቋም የሚወስዱ ሰዎች አሉ። ይህን ማድረግ የማንችልበት ምክንያት እንደነገርኳችሁ እነሱም እኛም በዘሩ በኢየሱስ ክርስቶስ በኩል ነው በረከት የምንቀበሉ። ነገር ግን የተጻፉ ትንቢቶች ሊወድቁ አይችሉም፣ ሊሻሩ አይችሉም። እግዚአብሔር የገባውን የተስፋ ቃል የሚረሳ የሚጥል አምላክ አይደለም። መጽሐፍ ቅዱስ ላይ ምንም እንኳን አንዳንድ የእግዚአብሔር ሰዎች ገላትያ ምዕራፍ 6 ቁጥር 16ን ይጠቅሱታል። ገላትያ ምዕራፍ 6 ቁጥር 16 እንመልከት። የእግዚአብሔር እስራኤል የሚል ቃል አለ በዚያ ቦታ ላይ። በዚህ ሥርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤል ላይ ሰላምና ምሕረት ይሁን ይላሉ። ስለዚህ ምን ይላሉ? የብሉይ ኪዳን ትንቢቶችን የሚተረጉሙበትን አተረጓጎም ለወጥ ለማድረግ አዲስ ኮንሰፕት መጣ ማለት ነው። ምን አይነት ኮንሰፕት? ይሲ የእግዚአብሔር እስራኤል መንፈሳዊ እስራኤል እና ስጋዊ እስራኤል ብለን ነው መክፈል ያለብን። ሐዋርያው ጳውሎስ እነዚህ በስጋ ከአብርሃም የተወለዱ አልተ አይደለም የአብርሃም ልጆች አይደሉም ብሏል። የእግዚአብሔር እስራኤል አለ። የእግዚአብሔር እስራኤል ማን ነው? እሱ ቤተክርስቲያን ነች። ስለዚህ ከእስራኤል ጋር የተያዙ ትንቢቶች ያልተፈጸሙት በሙሉ ወደ ቤተ ክርስቲያን ስፕሪቹዋላይዝድ እየሆኑ እየተተረጎሙ መታየት አለባቸው የሚል አመለካከት አላቸው። ይሄ ሊሆን አይችልም። ሐዋርያው ጳውሎስ ዛሬ ያልታዘዙትን እስራኤላውያኖችን እግዚአብሔር እስራኤል በሙሉ ይድናል እያለ እየተናገረ ይህንን ልንል አንችልም። እንደ ሐዋርያው ጳውሎስ በአይሁዳውያኖች የተሰደደ ሰው የለም። እግዚአብሔር የተመሰገነ ይሁን። ደግሜ ያነብላችኋለሁ። ሮሜ ምዕራፍ 14 የእግዚአብሔር ስም የተባረከ ይሁን። አያችሁት? ቁጥር 25 እና 6 ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ። ከላይ ሲናገር ቅድም አንብቤላችኋለሁ፣ ከእምነት የተነሳ ነው የቆምከው እንጂ ፍራ የቲቢትን ነገር እንዳታስብ። አንተ የበረሃ ወይራ የነበር ፍጥረት ያልሆነው ጋር ሄደ ከተጣበቅ የእግዚአብሔር ምሕረት ካጣበቀ እነሱን ያጣብቃቸዋል ነው ያለው። ይህንን የተስፋ ቃል በአዲስ ኪዳን ሐዋርያቶችም የጠበቁትን ልንክደው አንችልም። በጸሎት በመግቢያ ላይ አነበብኩላችሁ ወደዚህ መልእክት ልገባስል ጌታ ኢየሱስን ጌታ ሆይ ለእስራኤል መንግስትን መቼ ትመልሳለህ ብለው ነው የጠየቁት። እስራኤል የሚባል ነገር የለም ከዚህ በኋላ ፊታችሁን ወደ አሕዛብ አዙሩ አላላችሁም። እሱን ጉዳይ ዝም ለእናንተ አልተገለጠም አልተሰጣችሁም ነው ያለው። የእስራኤል ነገር ምንም ጌታን ቢክዱት ቢተዉት ጌታ ኢየሱስ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ቤታችሁ የተፈታ ይሆናል አለ እንጂ ከዚህ በኋላ የእናንተ ነገር በቃ አላለም። እግዚአብሔር ለእስራኤል ተስፋ አለው። ክብር ለእግዚአብሔር ይሁን። ስለዚህ ምንም እንዲህ ያሉ መረዳቶች መንፈሳዊ መረዳቶች ቢኖሩን እግዚአብሔር ለእስራኤል የገባውን የተስፋ ቃል የሚጥል አምላክ አይደለም። እግዚአብሔር የተመሰገነ ይሁን። የሙሴ ሕግ ለአብርሃም የተገባውን ተስፋ የሚለውጥ እንዳልሆነ በመጽሐፍ ቅዱስ ውስጥ ተጽፏል። የአብርሃምን በረከት ለማግኘት የአብርሃም ዘር የሆነ የመሲሁ ወገን መሆን አስፈላጊ ነው። በዚህ ጥያቄ የለም። ያለ መሲሁ የአብርሃምን በረከት ከአብርሃም በስጋ ውልደት ማግኘት አይቻልም። መሲህ የሚያስገኘው የአብርሃም በረከት ፍጹም ሙሉ የሆነ በረከት ከሆነ በመሲሁ በኩል የሚገኘው የአብርሃም በረከት ላይ እናተኩራለን እንጂ የአብርሃምና የዘሩን ማንነት ስጋዊ እይታ አይደለም ምንመለከተው። በሌላ አባባል አይሁዳውያኖችን ስናስብ እግዚአብሔር በምህረቱ በአዳኛችን በናዝሬቱ ኢየሱስ ክርስቶስ መጎብኘትን እንደሚሰጣቸው ነው ምናስበው እንጂ የተለየ ነገር አይደለም ምናየው። እግዚአብሔር የተመሰገነ ይሁን። የጌታ ስም ብሩክ ይሁን። አሁን መጽሐፍ ቅዱስን ስንመለከት እነዚህን ነገሮች ስናይ እስራኤል መጎብኘትን አስመልክቶ የሚነሱ ጥያቄዎች አሉ። ብዙ የትንቢት ተስፋዎች በመጽሐፍ ቅዱስ ውስጥ አሉ። ትንቢተ ሕዝቅኤልን ብትመለከቱ ስለ እግዚአብሔር ቤተ መቅደስ በምን አይነት ግርማና አስደናቂ ሁኔታ እንደሚሰራ ይናገራል። በብሉይ ኪዳን ትንቢቶች ወደፊት እናያቸዋለን ስንመለከቱ አርማጌዶን የሚባለው ጦርነት በራእይ ላይ የተጠቀሰው በመካከለኛው ምስራቅ የእስራኤልን ህዝብና ኢየሩሳሌምን ከተማ የሚመለከት ጦርነት እንደሚካሄድ ተጽፏል። የምድር አሕዛብ ሁሉ ኢየሩሳሌምን የሚከቡበት ዘመን እንደሚመጣ ይናገራል። እነዚህ ሁኔታዎች ዛሬ ለዛ እየተንተከተኩ ያለው የፖለቲካ በሚድል ኢስት ውስጥ የሚካሄደው በዓለም የሚካሄደው ነገር ሁሉ ይሄንን ያሳያል። ዘካርያስ ምዕራፍ 12ን እንመልከት። የእስራኤል ህዝብ ዛሬ ባለበት ሁኔታ ዛሬ እኛ ያለንበትን እንዳትመለከቱ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ቤታችሁ የተፈታ ይሆናል አላቸው። ጌታ በህይወት በነበረበት ጊዜ የነቢዩን የዳንኤልን ትንቢት እየጠቀሰ በኢየሩሳሌም ሊደርስ ያለውን መከራ አሳይቷቸው ነበር። በሰባ ዓመተ ምህረት ጌታ ሞቶ ከተነሳ ከጥቂት ዓመታት በኋላ በሰባ ዓመተ ምህረት ያ ቤተ መቅደስ እንደፈረሰ እስከዛሬ አልተሰራም ግንቡ ነው ያለው። በቴሌቪዥን ስታዩ አይሁዳውያኑ ሲጸሉ የምታዩት ግንብ ያ ጌታ በምድር በነበረ ጊዜ የነበረ ቤተ መቅደስ ነው። ክብር ለእግዚአብሔር ይሁን። ኢየሱስ በአካል በምድር ሳለ የነበረ ግንብ ነው እየዳሰሱ እዛ የሚጸልዩት። ዘካርያስ ምዕራፍ 12ን እንመልከት። ዘካርያስ ምዕራፍ 12 ላይ እንደዚህ ይላል። ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው፣ ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል። እግዚአብሔርን ታላቅነት በሚደንቅ አይነት ገለጻ እየሰጠ ይናገራል። እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ ይላል የእግዚአብሔር ቃል። መንገድገድ ዋንጫ ምን ማለት እንደሆነ ታውቃላችሁ? ዶሮ መጠጥ ሲጠጣ ብዙ አይነት የመጠጥ አይነት አለ። በብርጭቆ የሚጠጣ አለ። ነገር ግን በመለኪያ የሚጠጣ አለ። በብሪሌ የሚጠጣ አለ። በትንሽ መለኪያ የሚጠጣ አለ። በትንሽ መለኪያ የሚጠጣውን መጠጥ በብርጭቆ ብትጠጡት ምን ትሆናላችሁ? ትሞታላችሁ። መርዝ ማለት ነው መመለኪያ። ውይጭ ምን ታደርጋለች? እንደ ከጠጣው በብርጭቆ ብትሉ ሊሆን አይችልም። የመንገድገድ ዋንጫ አረጋታለሁ ማለት ሰዎች የሚጠጡበት ዋንጫ ባንድ ዋንጫ የሚጠጣ መጠጥ ካንገዳገደ ምን ማለት ነው? ምታሰክር አረጋለታለው ማለት ነው። ማን ነው የሚያረጋት? ወገኖቼ ኢየሩሳሌምን ምታንገዳግድ ምታሰክር አረጋታለው ነው ያለው። This is happening now. እግዚአብሔር ይመስገን። This is happening እየሆነ ነው ያለው። ለምንድን ነው እቺ ኢየሩሳሌም እንደዛ የምትሆንበት ጉዳይ? የእግዚአብሔር ነገር የተነገረ ነገር አለ ወገኖቼ። አያችሁት? የመንገድገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሆናል። የእስራኤልን ሕዝብ ራሱ ይመለከታል፣ ምድሪቱን ብቻ አይደለም። በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የኢየሩሳሌምን ጉዳይ በአጀንዳ ይዞ ዩናይትድ ኔሽን ሊፈታው ያልቻለ ጣጣ ነው። አሜሪካን ይሄንን ተሸክማ ቆስላለች። ይሲ የሚሸከሟት ሁሉ እጅግ ይቆስላሉ። ቁጭ ብሎ በቃ እንዲናርገው የሚባል አይደለም። ጣጠኛ ከተማ ነች። ማን ነው እንዲያደርጋታለው የሚለው? እግዚአብሔር ነው የሚያረጋት። ሊስን ደ ኒውስ እየሆነ ያለው አያችሁት? በአብዛኛው የፍጻሜ ዘመን ትንቢት ከእስራኤል ህዝብና ከመካከለኛው ምስራቅ ጋር እንደሚካሄድ መጽሐፍ ቅዱስ ሲያሳይ ነው የምናየው። በዚያን ቀን ይላል እግዚአብሔር ፈረስን ሁሉ በድንጋጤ ተቀማጭን በእብድነት እመታለሁ፣ ዓይኖቼን በይሁዳ ላይ ከፍታለሁ፣ የአሕዛብንም ፈረሶች ሁሉ በውርነት እመታለሁ። የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩት በአምላካቸው በሰራዊት ጌታ በእግዚአብሔር ብርታት አለ ይላሉ። ይሄ ሁኔታ እስካሁን አልሆነም። የሚሆንበት ዘመን ይመጣል። በዚያን ቀን ምዕራፍ 13 ብትመለከቱት የእግዚአብሔር ልጅ ኢየሱስ ክርስቶስ በክብር ይገለጣል። የእስራኤል ሕዝብ እንዲህ ያለ ሁኔታ በሚሆንበት ጊዜ ጌታ ኢየሱስ ክርስቶስን በታላቅ ለቅሶ እያለቀሱ ይቀበሉታል። ምን እንደሚሉት ተመልከቱ። ቁጥር 10 ላይ ሊያድናቸው ሲታደጋቸው አሕዛብ ሁሉ ሲሰለፉ አርማጌዶን ጦርነት ሊሆን ሲል በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ ቁጥር 10 የሞገስንና የልመናን መንፈስ አፈሳለሁ። የንስሐ መንፈስ እግዚአብሔር ካልሰጠ አይመጣም። ፕሮግራም አድርጎ ንስሐ መግባት የለም ወገኖቼ። የእግዚአብሔር ቸርነት ወደ ንስሐ ካልመራህ ነው የሚለው መጽሐፍ ቅዱስ። ፕሮግራም አውጥቼ አንድ ቀን ንስሐ ገባለሁ አትበሉ። ይሲ እግዚአብሔር ለእነዚህም ህዝቦች ቅድም እንዳነበብነው በሮሜ ላይ የንስሐንና የልመናን መንፈስ ያፈስላቸዋል። ምን እንደሚሉ ተመልከቱ። ሲያፈስላቸው ወደ እርሱም ወደ ወጉትም ይመለከታሉ። ወደ ማን? ወደ ኢየሱስ። ይህንን አላደረጉም እስራኤላውያን እጅ እስካሁን ድረስ። ወደፊት ያዩታል፣ ወደ ወጉት እየተመለከቱ። የእግዚአብሔር ስም ብሩክ ይሁን። ከዛ ምን ያደርጋሉ? ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። እየየ ይላሉ ስለ ኢየሱስ። መቼ? ሲከበቡ በአሕዛብ በጭንቅ ጊዜ ሊያድናቸው ሲታደግ ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያን ቀን በመጊዶን ሜዳ እንደነበረው እንደ ሃዳድ ሪሞን ለቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። ኔሽን ዋይድ ሪፔንታንስ ይሆናል። ዋው! አያችሁት ወገኖቼ? ምድሪቱ ታለቅሳለች። እያንዳንዱ ወገን ለብቻው፣ የዳዊት ወገን ለብቻው፣ ሴቶቻቸው ለብቻቸው፣ የናታን ወገን ለብቻው፣ ሴቶቻቸው ለብቻቸው፣ የሌዊ ቤት ወገን ለብቻው፣ ሴቶቻቸው ለብቻቸው፣ የሰሜ ወገን ለብቻው፣ ሴቶቻቸው ለብቻ፣ የቀሩት ወገኖች ሁሉ እያንዳንዱ ወገን ለብቻው፣ ሴቶቻቸውም ለብቻቸው ያለቅሳሉ። ይሄ በታሪክ አልሆነም። ይሄ ትንቢት አይፈጸምም። ይህ ካልተፈጸመ ጌታ ይመጣል እንዴት ይፈጸማል? ሌላው እንዴት ይፈጸማል? ይሄ ይፈጸማል። ይሄ ይከናወናል። ይሄን የተናገረው ማን ነው? እሱ ሰማያትን የዘረጋ ነው አለ ዘካርያስ። ምድርን የመሰረተ ነው። የሰውን መንፈስ በውስጡ የሰራው እግዚአብሔር ነው የሚናገረው። የነቢያት ድርሰት ፊክሽን አይደለም፣ ልቦለድ ታሪክ አይደለም። ይህን የተናገረው እግዚአብሔር ይፈጽመዋል። ክብር ለእግዚአብሔር ይሁን። ምን ይሆናል? ምዕራፍ 13ን በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምን ይሆናል? ምንጭ ይከፈታል። ኔሽን ዋይድ የሆነ የሚያጸዳ ምንጭ። ያ ምንጭ ማን ነው? አዎ፣ የህይወትን ምንጭ አየሁ እንጂ ሲወጣ ከመስቀሉ ያለውን ያልን የዘመር ነው። የህይወትን ምንጭ አየሁ እንጂ ሲወጣ ከጎኑ ከዚያም የታጠቡ ሁሉ ከኃጢአት ይነጻሉ። ያ ምንጭ ያነጻቸዋል። የአማኑኤል ጎን ያፈሰሰው ደም ያነጻቸዋል። እነዚህ እስራኤላውያኖች ዛሬ ያሉበትን ሁኔታ አትመልከቱ። እኔ ከመዳኔ በፊት ማን ነበርኩ በሉ። ራሳችን እንደምናይ ነው ልናያቸው የሚገባ። ይሄ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። ብዙ ሰዎች እስራኤላውያኖች ቅድም እንደተመለከትነው እግዚአብሔርን ማመን ነው ከመሲሁ ጋር የሚያጣብቀው። የእግዚአብሔርን ጸጋ መቀበል ነው የእግዚአብሔር ሰው የሚያደርገው። ስጋዊ ማንነት አይደለም፣ ዘር አይደለም ብለናል። ይህንን ይወስዱና መንፈሳዊ እስራኤል አለ፣ ስጋዊ እስራኤል አለ። ብሉይ ኪዳን ውስጥ እስራኤል የሚለውን ለመንፈሳዊ እስራኤል ብቻ ነው እኛ የምናውለው። ይሄ ትንቢት ለማን ይሆናል? ለየትኛዋ መንፈሳዊ እስራኤል ነው የሚሆናት? ሃሎ ትበል እስቲ፣ እኔ ነኝ ትበል። ይሄ ትንቢት የሚሆንላቸው እስራኤላውያኖች የአብርሃም የይስሐቅ ያዕቆብ ዘር የሚባሉ አሉ። እግዚአብሔር ይመስገን። ጌታ የተባረከ ይሁን። ምንድን ነው እሱ የሚሆነው ታዲያ? ይህንን እግዚአብሔር ሲያረግ በመጽሐፍ ቅዱስ ውስጥ ብዙ ጊዜ የአብርሃም ዘር ለእስራኤላውያኖች የተነገረ ከባድ ትንቢት አለ። ታላቁ መከራ የሚባለው የያዕቆብ መከራ እየተባለ የሚጠቀስ ያ የመከራ ዘመን ይመጣል። ያ የመከራ ዘመን በራእይ መጽሐፍ ላይ የተጠቀሰ ዘመን ነው። በዚያን ጊዜ ነው ይሄ ምዕራፍ 12 ምዕራፍ 13 ላይ ያለው ታሪክ የሚፈጸመው። የአይሁድ ሕዝብ የሚከበብበት ጊዜ ይመጣል። እስራኤላውያኖች በጭንቅ የሚያልፉበት ጊዜ ይመጣል። ዛሬ ያሉ እስራኤላውያኖች ወደዚህ ወዳሉበት ታሪክ እንደዚህ በቀላሉ አልመጡም። There was a time ከ1940 በፊት አይሁዳውያኖች በሚድል ኢስት ውስጥ እንኳን መንግስት ትታችሁ ኮሚኒቲ እንኳን የተጠናከረም ኮሚኒቲም ያን ያህል አልነበራቸው። በአውሮፓ፣ በኤዥያ፣ በኖርዝ አፍሪካ፣ በኢትዮጵያ፣ በዓለም ሁሉ ብትንትናቸው ወጥተው ይኖሩ የነበሩ ሰዎች ናቸው። ነገር ግን ወደ መካከለኛው ምስራቅ ለመምጣት እነሱ ብዙዎቹ ምንም ፍላጎት ነገር አልነበራቸውም። የጽዮናዊነት እንቅስቃሴ የሚባል ነበረ እና ይሄ እንቅስቃሴ በጀመረበት ጊዜ ብዙዎቹ ወደ መካከለኛው ምስራቅ መከራና ስደት በራሻ በተለያዩ ሀገሮች የሚያዩትን ለመውሰድ ገንዘብ እያዋጡ እያቋቋማቸው መሬት እየገዙላቸው በሚድል ኢስት ውስጥ እንዲኖሩ በሰላም እንዲኖሩ ለማድረግ እርዳታ ይደረግ ነበር እና አንዳንዶቹ ለዚህ ለጽዮናዊነት እንቅስቃሴ ተባባሪ እንደሆኑ ሲጠየቁ ኩራት ነበራቸው። እኔ ፖላንዳዊ ነኝ፣ እኔ ፈረንሳዊ ነኝ እያሉ አይደንቲቲያቸውን እግዚአብሔር ያሳያችሁ እንግዲህ አይሁዳውያኖች በዓለም ሁሉ የተበተኑት ከ70 ዓመተ ምህረት ወዲህ የአይሁድ መንግስት የሚባል ህዝብ የሚባል የለም። ቤተ መቅደሱ ከፈረሰ ወዲህ በዓለም ሁሉ እንደ አሸዋ ነው ብትንትናቸው ወጣው እና በየሄዱበት ቦታ እርስ በርሳቸው አዘ ፋሚሊ አዘ ግሩፕ እየተደራጁ ምኩራብ እያዘጋጁ በሮም መንግስት ውስጥ በአውሮፓ ውስጥ በተለያየ ዘመን ሁኔታ ይኖሩ ነበር። ኢማጂን እኛ ኢትዮጵያውያኖች እዚህ እንኳን ትንሽ ቆይተን እንኳን የሀገራችን ፍቅርና ግንኙነት አንዳንዶቻችን ይርቅብናል አይደል? እነዚህ እኛ እንኳን መንግስት ይያለን እኮ ነው አክስትም አጎትም አለን እኮ ማገራችን እኮ ሄደን በቬኬሽን እንሄዳለን እነሱ እኮ ዘር ማንዘራቸው ሁሉ ብትንትኑ እኮ ነው ወጣው የለም እኮ እዛ መንግስት የሚባል የለም ባንዲራ የለም ምን የለም ምን የለም አያችሁት ያ አካባቢ እስላሞች እንደዚህ የሚተረማመሱበት ቦታ ነበር ክርስቲያኖች የክርስትናን ቅርስና ትዝታ ለመጠበቅ ስንት ተጋድሎ ያደረጉት ነው አይሁዳውያኖቹ ከዛ ከወጡ በኋላ በአብዛኛው በዛ አካባቢ ሲፋለሙ የነበሩት እስላምና ማን ነው ክርስቲያን ነበር አይሁዳውያኖች ያሉ በተቻላቸው በትልዩ ልዩ ጊዜ ለመቋቋም ሞክረዋል አልቻሉ ዛሬ እስላም መስጊድ ያለበት ቦታ የአይሁዶች ቤተ መቅደስ አጠገብ ያለበት ቦታ ላይ ነው የሚባለው ኢማጂን ምን ያህል አይሁዶች በዚያ ኤግዚስት እንደማያረጉ ይሄ ቪዚብል የሆነ መስክር ነው ናነዚ አይሁዳውያኖች ተበትነው የነበሩትን የብሉይ ኪዳንን መጽሐፍ ቅዱስ ትንቢትን ሲመለከቱ አንዳንድ ጻፊዎች አይ አይሁድ የሚባል ህዝብ ተሰብስቦ ይሄ ወደፊት ህዝቤን በፉጨት ተጠራለው ያለ እግዚአብሔር የተናገረውን ትንቢት ወደፊት አሳያችኋለሁ ይሄ ሁሉ አይሆንም ይሄ ሊሆን አይችልም ይሄ አይሆንም የሚሉ መጽሐፍቶች እኔ አገር ቤት አሁን የለኝም እንጂ አገር ቤት ከነበሩኝ አንዳንድ መጽሐፍቶች እንደዚህ የሚናገሩ ኮሜንታሪዎች አሉ ከ1940 ምናምን በፊት የተጻፉ እግዚአብሔር የእስራኤልን ህዝብ ሰብስቦ በአገራቸው ባሉበት በአሁን ስፍራ በሚሊተሪ ሱፐር ፓወር ሆኖ እንዲቀመጡ ያደረገው ማን ነው? የስድስቱን ቀን ጦርነት ታሪክ አንብቡት የሚያስደንቅ ነው። አይሁዳውያኖች ከአውሮፓ ሲመጡ አይሁዳዊነታቸውን የተቀበሉት አለ አይደለም? እንዴት ፖላንድ ፖሊሽ ቋንቋ የሚናገር ጀርመን የሚናገር ራሽያ የሚናገር አፍሪካ ውስጥ ያለው አሜሪካን ያለው በመንድነው እነዚህ ድብልቅልቅ ያለ ቋንቋ ያላቸው ሰዎች ዩኒቲ ፈጥረው በአንድ አይደንቲቲ እንደዚህ ሊሰበሰቡ ይችላሉት ብዙዎቹ ሊበራሎች ናቸው ካዲዎች ናቸው ከቢዝነስና ከፐርሰናል ኢንተረስት ውጪ የእግዚአብሔር ነገር ግድ አይላቸውም እግዚአብሔርን የሚፈሩ አይሁዳዊን በአይሁዳዊ ስርዓት ውስጥ የሚኖሩ ሰዎች አሉ በቁጥር ደረጃ ብትመለከቷቸው ሊበራሎች በጣም የተበራከቱ ናቸው። እንዴት ነው ምንድነው ያያያዛቸው? የተነገረው የትንቢት ቃል ነው እንዲህ አርጎ ያዛቸው። እግዚአብሔር ብርቱ ነው። ክብር ለእግዚአብሔር ይሁን። ስለዚህ እነዚህን አይሁዳውያኖችን ማንን አስነሳ እግዚአብሔር? ሂትለር ተነሳ እግዚአብሔር አስነሳው ይልላችሁ አልችልም ግን እግዚአብሔር ሁሉ ለበጎ አደርጓል። ሂትለር መጣና አዋጅ አወጀ። የአይሁድ ዘር በውስጡ ያለ ሁሉ አይሁዳዊ ነው የሚል አዋጅ አወጀ። አይሁዳውያኖች አይደንቲቲያቸውን ለመለየት የጽዮናዊነት ምልክት አድርጓል። አይ ለሰላማችን ለሴኩሪቲ ነው እያሉ ሲያረጉ በሙሉ አይደንቲፋይድ አይሁዳዊ ነኝ ብለው እኮ የማይለው ሁሉ አይደንቲፋይድ ግባ ጌቶ ግባ 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 እየወሰዷቸው ምን ሊያረጓቸው ነው? ቶታ እያለበሰ በሙሉ ዘግባ የጽዮናዊነት እንቅስቃሴ አንደርግራውንድ እንቅስቃሴ ነበረ። ሊያሳምኗቸው your destiny is middle east ካናን ኢየሩሳሌም ነው የኛ አይደንቲቲያችን ሰላማችን ህይወታችን እዛ ነው ሂዱ ሲሏቸው ማይሄዱት ሁሉ ማይፈልጉት ሁሉ እኔ ሐኪም ነኝ እኔ ፕሮፌሰር ነኝ እኔ ነጋዴ ነኝ የሚለውን ሁሉ ሊያሳምኗቸው ጀርመኖች የሚሰሩትን ግፍ ፎቶግራፊ ያነሱ አሳዩአቸው። በሰልፍ ይወሰዱ ሻወሩ ሰዱ ግቡ ይሏቸዋል። እላያቸው ላይ አሲድ ሻወር ያደረጉባቸው ሲገሏቸው አጥንታቸውን በማሽን እየፈጩ የጀርመን ሳይንቲስቶች ኤክስፐሪመንት ሲያረጉባቸው ህፃን አይተው ሽማግሌ አይተው ወንድ አይሉ ሴት አይሉ የሚሰሩትን ግፍ ይያዩ። የአይሁዳዊነት አይደንቲቲ ምንድን ነው? ተገደው በግድ መጣባቸው በሽንት ቤት ቱቦ ውስጥ እያመለጡ ከሬሳ ጋራ ህፃናት ልጆች እየተኙ እንደሞተ አክት እያደረጉ ወደ መካከለኛው ምስራቅ ሳይፈልጉ በግድ ጥይት መተኮስ ቦምብ መወርወር የተማሩት በእንጨትና በድንጋይ ነው። ዛሬ የሚደነቀው የእስራኤል ሚሊታሪ መሰረት የጣሉት ተዋጊዎቹ ከእንደዚህ አለ አይነት መከራና ሰቆቃ ውስጥ የወጡት ናቸው ሚድል ኢስት ውስጥ ተዋጊዎች ሆኑት። You can read their still history. ይህንን ማን የፈጸመው? ሚድል ኢስት ውስጥ መጥተው ከአረቦቹ ጋር ሲዋጉ ግብጽ በዚያን ዘመን ከእስራኤል ጋር ስትዋጋ በራሻ እስከ አፍንጫዋ ድረስ የታጠቀች የአፍሪካ ሱፐር ፓወር ነበረች። ማን ነው እሱ ከነሱ ጋር የሚዋጋ? ትላንትና የተወለደ መንግስት ያልሆነ ህዝብ እንዴ ነው መንግስት የሚሆነው? እስራኤልን የመንግስት ሪኮግኒሽን ለመስጠት አሜሪካን ባትኖር ኖሮ ሊሆን ፈጽሞ አይችልም ነበር። ማንንም ሀገር አይደግፋቸውም ነበር። አሜሪካን እግዚአብሔር ዛሬ የሚባርካት ብዙ እግዚአብሔር ሰዎች እንም በበኩል የማምነው ለእስራኤል መልካም ነገር ስላረገች ነው። እግዚአብሔር በሚሰራው ታሪክ ውስጥ የሚኖርን ድርሻ ነው ወገኖቼ በእግዚአብሔር ዘንድ እንድንታሰብ ያደርጋል። ኢትዮጵያም በዚህ የሰራችው ውለታ አላት። ታስታውሳላችሁ ጃንሆይ እስራኤልን ነጻነት እንደደገፉ ነው የሚታመነው አይደል? እነዚህ እስራኤላውያኖች ከነበሩበት ሁኔታ የወጡበትን ታሪክ የሚያስደንቅ ነው። ዙሪያቸውን ከከበባቸው ከዛ ከጆርዳን ከሶሪያ ከሳውዲ አረቢያ ከግብጽ ጋራ ያ ሁሉ አካባቢ ኃይል እንዲያሰፍስፎ አንዳንድ ቢያነሳቸው ብቻ ሰራዊቱ ምን ሬሾ ቢወጣ ወገኖቼ 100 ለአንዱ እስራኤላዊ ወታደር ነው የሚበቃው። ያን ሁሉ እምሽክ አድርገው ተከብረው ተፈርተው ዛሬ ይኖራሉ። How is this possible? በዚያን ጊዜ ብዙ ራእይና የሚያስደንቅ ነገር ያዩ እግዚአብሔር ሰዎች የጻፏቸው መጻሕፍቶች አሉ። በሚድል ኢስት ውስጥ ያለውን የመሬትና የዛችን አገር ጉዳይ የሚወስን ወሳኙ ማን ነው? ወሳኙ የሰራዊት ጌታ እግዚአብሔር ነው። ኢየሩሳሌምን ከባድ ድንጋይ አርጎ ለአሕዛብ የሰጠው የማን ከተማ ትሆን? እስላሙ የኔ ትሆን ኢየሩሳሌም ይላል። አይሁዶች ወደዛ በገቡበት ጊዜ ኢየሩሳሌም በጆርዳን ስር ነበረች እና እግዚአብሔር ይችን ከተማ የኛ ካረጋት እሱ ይስጠን እንጂ ምን ማድረግ እንችላለን ብለው ለሰላምና ለመኖር ሲሉ ተሸንፈው ነበር፣ ትተውት ነበር። ጆርዳን ሲያቀብጣት ከግብጽ ጋር ተባበራለሁ ብላ ገባች። በጆርዳን ስር ነበረች። ከዛ በኋላ አይ ከሆነ አይቀር ኢየሩሳሌም ነች ጎላችን፣ ያዟት። እግዚአብሔር ይመስገን። አያችሁት? ዛሬ ኢየሩሳሌም ለአሜሪካን እንኳን ጭንቅ ነች። እኔ ቦስተን በነበርኩበት ጊዜ ኤግዛክትሊ አመተ ምህረቱን አላስታውስም፣ ሎ በጣም ሎ በሆነ ፕሮፋይል አሜሪካን ኢየሩሳሌምን የእስራኤል ዋና ከተማ መሆኗን ሪኮግናይዝ አረገች የሚል በሬዲዮ ሰማሁ። በጣም የሚነገር አይደለም፣ ሀት የሆነ እሹ ነው። ክርስቲያኑ ኢንተረስት አለው፣ እስላሙ ኢንተረስት አለው። የማን ዋና ከተማ ነች? እስላሞች ዘ ሰርድ ሆሊስት ፕሌስ ብለው የሚሉት ቦታ ነው። መሐመድ በፈረስ ሰረገላ ሄደ ነው የሚሉ ብለው ነው የሚሉት መሰለኝ። እና የማን ከተማ ትሆናለች? አይሁዳውያኖችም እንደዛ ነው። አንድ ቀን በሲስፓን ሬዲዮ ቦስተን እያለው ስመለከት አይሁዳውያኖች ተሰብስበው እዚህ የአይሁድ ፕራይም ሚኒስተር መጥቶ ሲነጋገሩ ስለ ኢየሩሳሌም አንድ የጻፍኩት ጽሑፍ አለ። የዳዊት ዋና ከተማ ከሆነችበት ጊዜ ጀምሮ ያንን ጽሑፍ እስከ ጻፍኩበት ጊዜ ድረስ በዘመናት ሁሉ ውስጥ ስለ ኢየሩሳሌም የተደረጉ ነገሮችን እንትን የሚያሳየ ነው። እና አይውሽ ሪትሪቭ ካረኩት ፎንቱ በትክክል ከሰራልኝ ታውታላችሁ። አይካን ዲስትሪቢዩት ፎር ዩ ፕሪንት አርጌ። የሚያስደንቅ ታሪክ ነው የምታዩት። ኢየሩሳሌም አይደንቲቲያችን ናት። ኢየሩሳሌም የለችም ማለት አይሁድ የለም እያሉ ኮሚትመንት ሲገቡ ነበር። በዚያው ሳምንት በዓለም ዙሪያ ያሉ የታወቁ እስላሞች እዚሁ ዋሽንግተን ዲሲ ውስጥ ተሰብስበው ኢየሩሳሌም የእስላም ከተማ ናት ብለው ስብሰባ አድርገው ነበር። ይሄ በአይኔ በሲስፓን ላይ ያየሁት ነው። ኢየሩሳሌም ከባድ ድንጋይ ነች፣ የምታንገደግድ የምታሰክር ነች። አሜሪካን ሴፕቴምበር 11 የቆሰለችው በኢየሩሳሌም ምክንያት ነው። ማን ይወስን? ማን ነው መጨረሻው? ይሄ ሁኔታ የጌታን መምጣት መቅረቡን ያሳያል። በመጨረሻ ዘመን ትልቅ ምልክት አድርገን የምንወስደው ይሄንን እንደሆነ ልናይቀበል። የተበተነው የእስራኤል ህዝብ ተሰብስቦ መንግስት ሆኗል። በመካከለኛው ምስራቅ የጠላት ብዛትም ቢኖራቸውም ይሄንን ሁኔታ የሚወስነው የተናገረውን የነቢያቶቹን ቃል የሚፈጽመው ሰማያትን ሰራ የተባለው እግዚአብሔር፣ ምድርን የመሰረተው የሰውን መንፈስ በውስጡ ያስቀመጠው እግዚአብሔር፣ የኢየሩሳሌም ጉዳይ በእጁ ነች። የእስራኤልም ህዝብ ጉዳይ በእጁ ነው። በዚህ ጉዳይ በሚመጣው የመጨረሻው ጦርነት ኢየሱስ ክርስቶስ ወሳኝ ጌታ ሆኖ የጌቶች ጌታነቱን የነገስታት ንጉስነቱን ያሳያል። ለምን ይህ እንደሚያደርግ የሚቀጥለው ሳምንት አብረን እናያለን። የእግዚአብሔር ስም ብሩክ ይሁን። እንጸልያለን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አንድ መዝሙር እንዘምራለን። ጌታ 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 ነህ፣ አንተን የሚመስል የሌለህ። ክብር ለእግዚአብሔር ይሁን። ጌታ 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 ነህ፣ ጌታ ነህ፣ ጌታ ሃሌሉያ፣ አንተን የሚመስል የሌለህ ጌታዬ፣ የሌለህ የሌለህ ጌታ 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 ነህ፣ ጌታ ነህ፣ ሃሌሉያ ጌታ አሜን። አንተን የሚመስል የሌለህ ሃሌሉያ የሌለህ ጌታ ጌታ ጌታ
ጌታ ጌታ ጌታ
ጌታ ነህ ጌታዬ ጌታ ነህ
ጌታ
ሃሌሉያ አንተን የሚመስል የሌለህ ጌታዬ የሌለህ የሌለ ጌታ ጌታ ጌታ
ጌታ
ጌታ ነው ጌታ ነው ጌታ ነው ጌታ ነው ጌታ ነህ
ጌታ ነህ
አንተ የሚመስል የሌለ የሌለ ጌታ ጌታ
ጌታ ጌታ ጌታ ጌታ
ጌታ ነው ጌታ ነው በሰው ልጆች መንግስት ላይ
Yeah.
ወገኖቼ ሰማይን የሰራ ምድርን የመሰረተ በእኔና በእናንተ ውስጥ ያለውን መንፈስ የሰራ እግዚአብሔር የተናገረውን የሚፈጽም ታማኝ አምላክ ነው። ታማኝ አምላክ ነው። ታማኝ አምላክ ነው። ታማኝ አምላክ ነው። አዎ የሰው ልጆች አለመታዘዝ እምቢተኝነት ልከኝነታቸው የተናገረውን ቃል እንዲያጠፋ አደረገው። ምህረቱን በሚያስደንቅ ጥበብ በሰው ልጆች ህይወት ውስጥ የሚፈጽም የተናገረውን ቃል የሚፈጽም ታማኝ አምላክ ነው። ታማኝ አምላክ። ታማኝ ልዑል ጌታ። ታማኝ ኢየሱስ። ታማኝ 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 ነው ጌታ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። እናመሰግናለን እና ከብራለን። በአድናቆት በታማኝነት ላይ የተመሰረተ ህይወትና እምነት አለን። ታማኝ ጌታ ነህ ጌታ ሆይ። እምነታችን የሚያስተማምን የሆነው ጌታ ሆይ ካንተ የተነሳ ነው። ካንተ የተነሳ ነው። የእምነታችን ጉልበት አንተ ነህ። የእምነታችን ተስፋ አንተ ነህ። የእምነታችን መሰረት አንተ ነህ። የተናገርከውን በነቢያቶች እግዚአብሔር ሆይ አደርጋለሁ ያልከውን ይሆናል ያልከውን ትፈጽማለህ። እግዚአብሔር ታማኝ አምላክ ነህ። ስምህ ለዘላለም ብሩክ ይሁን። በመካከለኛው ምስራቅ ዛሬ በዓለም ላይ የሚከናወነውን ስናይ እንዴት ይሆናል ልንል እንችላለን? እግዚአብሔር ሆይ የነቢያቶች ቃል ያንተ ቃል ነው፣ ይፈጸማል፣ ያልከው ሁሉ ይሆናል። ይሄንን እንድናስብ በዚህ ልባችንን እንድንጠብቅ በዚህ ተስፋችንን እንድናለመልም እርዳን። ክብር ምስጋና ላንተ ይሁን። ስለነበረን ጊዜ እናመሰግናለን። የዘላለም ስምህ ለዘላለም እስከ ዘላለም ይመስገን። ኢየሱስ ጌታ እንወድሃለን። ሃሌሉያ። ሜሮጋ ማዲያሞስ አምላኪ
የባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ